ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
መሬት ላይ ያለው ሀቅ እውነቱ ፊታችን ያለው ምርጫ ታዛቢ የሌለው ነው። በነገራችን ላይ እስካሁን ያለውም ሂደት ታዛቢ የሚያስፈልገው ነው።
የቀደሙት የተቃዋሚው ጥምረት የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው።
ምርጫ የምታዘበው እንግዲህ አንዳንድ አካላት በታዛቢነት በዘንድሮ ምርጫ መገኘት አለመገኘት ከምርጫው ቫሊዲቲ ጋር ምንም የሚያያዝ ነገር አይደለም።
እኚህኛው ደግሞ የብሔራዊ ምርጫ ቦርድ ዋና ጸሐፊና የጽህፈት ቤቱ ዋና ኃላፊ አቶ ነጋዱ ዱፊሳ ናቸው። መጪውን የኢትዮጵያ ምርጫ አስመልክቶ ከተናገሩት የተወሰደ ነው። በዕለቱ አብይ ርዕስ ዝርዝሩን ይዘናል።
አድማጮች፣ አሁን ዜናዎችን እናሰማለን። ኤርትራ የኬንያው ፕሬዝደንት ኡሁሩ ኬንያታ አውሮፕላን በአየር ክልሏ እንዳይበር ፍቃድ ከልክላለች ተብለው የወጡ ዘገባዎችን አስመራ ውድቅ አድርጋለች። አውሮፕላኑ በዚሁ ሳቢያ መቀጠል የነበረበትን ጉዞ አቋርጦ ወደ ሀገሩ ለመመለስ ተገዷል ተብሏል። ዘ ስታንዳርድ የተባለው የኬንያ ጋዜጣ በኬንያ የኤርትራውን አምባሳደር በየነ ርዕሶምን ጠቅሶ ትላንት ሲዘግብ የኬንያው ፕሬዝደንት አውሮፕላን በኤርትራ አየር ላይ እንዲያልፍ ፍቃድ ተሰጥቶታል፣ አስፈላጊ እርዳታዎችን በሙሉ ለኬንያ ውጭ ጉዳይ ሚኒስቴርና ለኤቪዬሽን ባለሥልጣናት አድርሰናል ማለታቸውን ገልጿል። አምባሳደር ሩሶም ይህን አስተያየት የሰጡት ኤርትራ የኬንያውን ፕሬዝደንት ጄት እንዲመለስ ያዘዘችው የኬንያ መገናኛ ብዙሃንና ፖለቲከኞች አስመራ አልሻባብን ስለምትደግፍ አውሮፕላኑ ሊመታ ይችላል ከሚል ስጋታቸው ጋር ተያይዞ ነው ለሚሉ ዘገባዎች ምላሽ ሲሰጡ ነው ብሏል ዘ ስታንዳርድ ጋዜጣ። ኤርትራ የኬንያው አውሮፕላን በሀገሯ ላይ እንዳይበር ከልክላለች የሚለው ክስ ሙሉ በሙሉ ሐሰት ነው። የፕሬዝደንት ኡሁሩ ጄት እንዲያውም ኤርትራ አየር ክልል አልደረሰም፣ እንዲመለስ የተደረገው ገና ኢትዮጵያ ግዛት ውስጥ እያለ ነው ሲሉ አምባሳደር በየነ ርዕሶም አክለዋል። በኢትዮጵያ የኬንያ አምባሳደር ካትሪን ሙዋንጊ ወደ ናይሮቢ ተጠርተው ሁኔታው ወደፊት በኢትዮጵያና ኬንያ ዲፕሎማሲያዊ ግንኙነት ላይ ስለሚኖረው እንደምታ ማብራሪያ እንዲሰጡ መጠየቃቸውን ሲቲዝንስ ኒውስ የተባለው ሌላ ጋዜጣ ዘግቧል። የኢትዮጵያ መንግሥት ግን እስካሁን ከዚህ ድንገት ጋር በተያያዘ የሰጠው አስተያየት የለም። ይህ በእንዲህ እያለ የፕሬዝደንቱ አውሮፕላን እንዴት ወደ ናይሮቢ እንዲመለስ ተገደደና የሀገሪቱ መሪ ደህንነት አደጋ ሊገጥመው ይችል ነበር ወይ የሚሉ ጥያቄዎች መልስ እንዲያገኙ ምርመራ መጀመር አለበት ሲል የኬንያ ምክር ቤት በትላንትናው ዕለት ትእዛዝ ሰጥቷል። የኬንያውን ፕሬዝደንት የያዘው ጄት ያመራ የነበረው ወደ ዱባይ ሲሆን ከዚያም የንግድ አውሮፕላን ይዘው ለስብሰባ ወዲህ ወደ ሎስ አንጀለስ ካሊፎርኒያ ያቀኑ እንደነበር ታውቋል። የኬንያ መንግሥት እስካሁን በዚህ ጉዳይ ላይ ይፋ መግለጫ አልሰጠም።
ደቡብ አፍሪቃ ውስጥ ጥቃት የደረሰባቸው ዜጎች ወደ ሀገራቸው እንዲመለሱ የዚምባብዌው ፕሬዚዳንት ሮበርት ሙጋቤ ትናንት ረቡዕ ማሳሰባቸው ተነገረ። የሚስተር ሙጋቤ አስተያየት ይፋ የተሰማው በእንግሊዙ ምህጻረ ቃል ሳድግ ማለትም የደቡባዊ አፍሪቃ የልማት ማህበረሰብ መሪዎች የክልሉ ኢንዱስትሪ ስለሚስፋፋበት ሁናቴ ያካሄዱት ውይይት ሲያበቁ ንግግር ባሰሙበት ወቅት ነው። ከሀራሬ የአሜሪካ ድምጽ ቢሮ ሰባስቲያን ሞፉ ያደረሰንን ዘገባ አዲሱ አበበ ያቀርበዋል።
የደቡባዊ አፍሪካ የልማት ማህበረሰብ ሳድክ መሪዎች ሐራሬ ላይ ያካሄዱትን የአንድ ቀን ስብሰባ እንዳጠናቀቁ በቅርቡ በውጭ ዜጎች ላይ የተፈጸመው ጥቃት እንዳይደገም የደቡብ አፍሪካ መንግሥት የወሰደውን እርምጃ በማወደስ የጋራ መግለጫ አውጥተዋል። የሳድክ እና የአፍሪካ ኅብረት ሊቀመንበር የሆኑት ፕሬዚዳንት ሙጋቤ ለጋዜጠኞች ሲናገሩ አፍሪካውያን ከአህጉሪቱ ትላልቅ ኢኮኖሚዎች ሁለተኛ ወደ ሆነችው ወደ ደቡብ አፍሪካ መሰደድ አይኖርባቸውም ብለዋል።
Our people should not have the instincts of rushing into South Africa.
ህዝቦቻችን ወደ ደቡብ አፍሪካ የመሰደድ ቀልብ ሊያድርባቸው አይገባም። ደቡብ አፍሪካ ከአህጉሪቱ ደቡባዊ አገሮች መካከል ገነት ነች ብለው ያስባሉ። እርግጥ ነው የተሻለ ብልጽግና ይታይባታል። ሄዳችሁ ስታዩት ግን የአፍሪካውያኑ ኑሮ አነስተኛ እንደሆነ ነው የምትገነዘቡት። ነጮቹ ናቸው የተሻለ ህይወት የሚኖሩት።
በዚህ ደቡብ አፍሪካ ውስጥ በተካሄደውና ዚኖፎቢያ ማለትም የመጤዎች ጥላቻ በተባለው ጥቃት በአብዛኛው የተጎዱት ወደዚያው የተሰደዱ ዚምባብዌያውያን እንደሆኑ ዘገባዎች ያመለክታሉ። ግምታቸውም ወደ 3 ሚሊዮን እንደሆነ ተገልጧል። የደቡብ አፍሪካው ፕሬዝዳንት ጄኮብ ዙማ ለሳድቅ ስብሰባ ወደ ሐራሬ ከመሄዳቸው አስቀድሞ በተናገሩት ቃል ምንም እንኳ አጀንዳ ላይ ባይኖርም ይህ የዚኖፎቢያ ጥቃት ለውይይት እንዲቀርብ ፍላጎታቸው እንደሆነ ግን ገልጠዋል። የማላዊው መሪ ፒተር ማትሪካም እንዲሁ። በዚህ የሰባት ሰዎች ህይወት በጠፋበት የመጤዎች ጥላቻ ዚኖፎቢያ ላይ ፕሪቶሪያ የነበራትን አያያዝ እንዲቃወሙ ስልጣናቸውን እያስረከቡ ያሉት የናይጄሪያው ፕሬዝዳንት ጉድላቅ ጆናታን በደቡብ አፍሪካ ለናይጄሪያው ከፍተኛ ኮሚሽነር አሳስበዋል። የአፍሪካ ህብረት በበኩሉ ደቡብ አፍሪካ አመፁን ለማስቆም ያደረገቻቸውን ጥረቶች አወድሶ ሆኖም አፍሪካውያንና ሌሎች የውጭ ዜጎችን ህይወት ለማዳን የበለጠ ጥረት እንደሚያሻ አመልክቷል።
በቡሩንዲ የወቅቱ ፕሬዚደንት ፒየር ኩሩንዚዛ ለሶስተኛ የሥራ ዘመን እንደገና እንዲወዳደሩ በእጩነት መቅረባቸው የፖለቲካ ተቃውሞ ባስነሳበት በአሁኑ ሰዓት መንግሥት ሳይጠበቅ ብሔራዊ ዩኒቨርሲቲውን ዘግቷል። ቡጁምቡራ ከተማ የሚገኘው ዩኒቨርሲቲ በሩን ለመዝጋት የወሰነውና አዳሪ ተማሪዎችን ያሰናበተው በዛሬው ዕለት ነው። የፕሬዝደንቱ በእጩነት መቅረብ ሕዝባዊ ቁጣ ከቀሰቀሰ ካለፈው ቅዳሜ ወዲህ ፖሊሶች በመቶዎች ከሚቆጠሩ ሰልፈኞች ጋር ተጋጭተው በትንሹ 5 ሰዎች መሞታቸውን ዘገባዎች ያስረዳሉ። የወቅቱ ፕሬዝደንት ለሶስተኛ ጊዜ እንዲወዳደሩ መፍቀድ ሕገ መንግሥታዊ አይደለም ሲሉ ነው ተቺዎች የሚናገሩት። ከትላንት በስቲያ ማክሰኞ በዚህ ጉዳይ ላይ አስተያየት የሰጡት የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን ከፕሬዝዳንቱ ከሌሎች የመንግሥቱ ከፍተኛ ባለሥልጣናትና ከፖለቲካ ፓርቲ መሪዎች ጋር እንዲነጋገሩ በታላቁ የሐይቆች አካባቢ ልዩ ልዑካቸውን ሳይድ ጄኒትን ወደ ቡሩንዲ እንደሚልኩ አስታውቀዋል።
ኔፓልን በሰበቀው በቅዳሜው ኃይለኛ ርዕደ መሬት የሞቱት ሰዎች ቁጥር ወደ 5500 ከፍ ማለቱን ባለሥልጣናቱ ዛሬ ገለጡ። በሕይወት ለተረፉት እጅግ አስፈላጊ ቁሳቁሶችን ማድረስ ይቻል ዘንድ የእርዳታ ሠራተኞችና የረዴ ቡድኖች ጥረታቸውን ቀጥለዋል። አሳሽ ጓዶች ዋና ከተማዋ ካትማንዱ ውስጥ ከወደቀ ሕንፃ ፍርስራሽ ስር ለአምስት ቀናት ቆይቶ በሕይወት የተረፈ አንድ ወጣት አግኝተው አውጥተዋል። ጓዶቹ ልጁን ካወጡ በኋላ ተሸክመው ወደ አምቡላንስ መኪና እየተጣደፉ ሲወስዱ የተመለከቱት በአካባቢው የነበሩ ሰዎች ደስታቸውን በሆታና በጭብጨባ ነው የገለጡት። ይህ በእንዲህ እንዳለ የአሜሪካ ድምፅ ዘጋቢ ስቲቭ ሄርማን የማጃጋኦን መንደር ጎብኝቶ ንብረታቸው የወደመባቸውን ነዋሪዎች አነጋግሯል። ፍርስራሹን እያጸዱ ሲሆን የውጭ በቂ እርዳታም እንዳላገኙ ነግረውኛል ይላል።
scant and fleeting presence in this part of the country
በዚህኛው የሀገሪቱ ክፍል እርዳታው በጣም አነስተኛና ብልጭ ድርግም የሚል አይነት ነው ይላሉ። ትላንት የሲንጋፖር የህክምና እርዳታ ሰጪ ጓዶች ብቅ ብለው እንደነበርና ለ20 ደቂቃ ብቻ ቆይተው እንደተመለሱ አውግተውኛል።
የረዴት አቅርቦቱን ሁኔታ ለመገምገም የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊዋ ቫለሪ አሞስ ኔፓልን ለሶስት ቀናት ለመጎብኘት ዛሬ ይደርሳሉ ተብሎ ይጠበቃል።
አድማጮች፣ ዜና በቀጥታ የሚተላልፍላቸው እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ምስራቃዊቷ የዩናይትድ ስቴትስ ከተማ ቦልቲሞር በፖሊስ ይዞታ ስር እያለ ህይወቱ ባለፈው አፍሪካዊ አሜሪካዊ የተቆጡ ነዋሪዎቿ ለሁለት ቀናት ካካሄዱት ሁከት ቀስ በቀስ እየተላቀቀች ሲሆን ባለሥልጣናቱ የምርመራው ውጤት መቼ ለሕዝብ ይፋ ይደረጋል የሚለውን ጥያቄ እያለሳለሱ ነው። ህብለ ሰረሰሩ ላይ ከባድ ጉዳት ደርሶ ሕይወቱ ባለፈው የ25 ዓመት ዕድሜ በነበረው ፍሬዲ ግሬ የተያዘው ምርመራ ውጤት ይፋ እንደሚሆን የሚጠበቀው በዛሬው ዕለት ነው። ውጤቱም ለሜሪላንድ ጠቅላይ አቃቤ ሕግ ቢሮ ይላክና ከወጣቱ ግድያ ጋር ግንኙነት አላቸው የተባሉት 6 ፖሊሶች ሊከሰሱ ወይም ላይከሰሱ እንደሚችሉ ይወስናል። የከተማዋ ከንቲባ ስቴፋኒ ሮሊንግስ ብሌክ እና ሌሎች ባለሥልጣናት ግን የምርመራው ውጤት ይደርሳል ወይም በፖሊሶቹ መከሰስ አለመከሰስ ጉዳይ ላይ በዛሬው ቀን ውሳኔ ይሰጣል ብለው አያምኑም።
በመጨረሻም እንደ አውሮፓውያን ዘመን አቆጣጠር በ2012 ዓመተ ምህረት ከኖቤል ሰላም ተሸላሚዋ ሎሬት ከማላላ ዩሱፍዛይ ጥቃት ጋር በተያያዘ እጃቸው አለበት የተባሉ 10 ወንዶች ላይ እያንዳንዳቸው በ25 ዓመት ጽኑ እስራት እንዲቀጡ አንድ የፓኪስታን ፍርድ ቤት በዛሬው ዕለት ብይን ሰጥቷል። ከነዚህ 10 ውስጥ ግን የማላላን ጭንቅላት በጥይት የመታው ታጣቂ የለበትም። ሸሽቶ አፍጋኒስታን እንደገባ ይታመናል። ነውጠኛው የታሊባን ቡድን ማላላን ኢላማ ያደረጋት በሴት ልጆች ትምህርት መታነጽ ላይ ስለምትሰራና ስለምታበረታታ መሆኑ ተዘግቧል። በህይወት ተርፋ ለሕክምና እንግሊዝ ሀገር ስትሆን ድና ትምህርቷን ቀጥላለች። ማላላ ባለፈው ዓመት በ17 ዓመት ዕድሜዋ የኖቤል ሽልማት ስታገኝ የመጀመሪያ ወጣት ሎሬት ሆናለች። አያም ማላላ፣ እኔ ማላላ ነኝ፣ ለሴት ልጆች መማር በጽናት የቆምኩና በታሊባን ጥይት የወደቅኩ ስትል ስለ ግል ታሪኳ የጻፈችው መጽሐፍ ባለፈው ዓመት ለንባብ በቅቷል። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች ሰለሞን ክፍሌና
አሉላ ከበደ ነን። የአማርኛ ነገር ዛሬም እያነጋገረ ነው። የባህር ዳር ዩኒቨርሲቲ በቅርቡ ያካሄደው አገር አቀፍ የአማርኛ ቋንቋ ወደ ጥናት በዚሁ ጉባኤ ይፋ የተደረገው ዩኒቨርሲቲው የአማርኛ ቋንቋ ማበልጸጊያ ማዕከል የዛሬው ባህልና ማህበረሰብ ዝግጅት ትኩረት ያደረገበት ውይይት ነው። በሁለተኛው አጋማሽ ስርጭታችን ይቀርባል። አሁን ታዲያ ወደ ቀዳሚው የዕለቱ አብይ ርዕስ አይሲስ በሊቢያ ይኖሩ ከነበሩ ኢትዮጵያውያን መካከል በ30 ወጣቶች ላይ የተፈጸመው አረመኔያዊ ግድያ እንዲሁም ደቡብ አፍሪካን ጨምሮ በአንዳንድ አገሮች በሚኖሩ ኢትዮጵያውያን ላይ የደረሰው አሰቃቂ ግድያ፣ የጭካኔ አያያዝ በአገር ውስጥ የፈጠረው ሐዘንና ቁጭት ጥልቅም ከባድም ነው። ለዚህ ለግድያና ለመከራ ኑሮ የተጋለጡ ኢትዮጵያውያን ለምን ከአገር ወጡ? ኢትዮጵያ ውስጥ ወጣቱ ወደ ውጭ የሚገፉ ምክንያቶች ምንድን ናቸው? የመለስካቸው አምሃ የሚመለከተው ርዕስ ነው። በቀዳሚው አብይ ርዕሳችን ታዲያ
የዘንድሮው አጠቃላይ ምርጫ ያለ ታዛቢ እየተካሄደ ያለ ነው ሲሉ የመድረኩ ሊቀመንበር ዶክተር በየነ ጴጥሮስ ተናግረዋል። የእስካሁኑን ሂደት የታዘበ አለመኖሩንም ያስታወሱት የመድረኩ መሪ ተአማኒነት ያላቸው የውጭ አገር ውስጥም ሆነ የአገር ውስጥ አካላት አልተጋበዙም ብለዋል። የኢትዮጵያ ምርጫ ቦርድ ጸሐፊና የጽህፈት ቤቱ ዋና ኃላፊ አቶ ነጋ ዱፊሳ ግን የፖለቲካ ፓርቲዎች የበለጠ እምነት መጣል ያለባቸው በአገር ውስጥ የምርጫ ታዛቢዎች ላይ ነው ብለዋል። ምርጫውን እንዲታዘቡም እውቅና የተሰጣቸው ወገኖች ሁላቸውም ገለልተኞች መሆናቸውን አስረድተዋል። እስክንድር ፍሬው ተከታዩን ከአዲስ አበባ ዘግቧል።
ካንዶር ያነሰ ጊዜ የቀረው የኢትዮጵያ አጠቃላይ ምርጫ ሂደት አንዳንድ ተቃዋሚዎችንና መንግስትን ብሎም ምርጫ ቦርድን ሳያግባባ ሲቀር የመጀመሪያው አይደለም። የታዛቢዎች ማንነት ከማያግባቡት ርዕሶች አንዱ ሆኖ ቀጥሏል። የኢትዮጵያ ሲቪክ ማህበራት ጥምረትና የቀይ ሽብር ሰማዕታት ማህበር ከሀገር ውስጥ፣ የአፍሪካ ህብረት ደግሞ ከውጭ የዘንድሮውን ምርጫ እንደሚታዘቡ ምርጫ ቦርድ ይናገራል። መድረክና ሌሎች ተቃዋሚ ፓርቲዎች ግን የዚህ አመቱን ምርጫ በሚታዘቡት በእነዚህ አካላት ማንነት ላይ ቅሬታቸውን ይገልጻሉ። ምርጫውን ይታዘባሉ የተባሉት ወገኖች ምንም ስራ እየሰሩ አይደለም ያሉት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ሁሉም ነገር ያለ ታዛቢ እንደቀጠለ ያስረዳሉ።
መሬት ላይ ያለው ሀቅ እውነቱ ፊታችን ያለው ምርጫ ታዛቢ የሌለው ነው። በነገራችን ላይ እስካሁን ያለውም ሂደት ታዛቢ የሚያስፈልገው ነው። እንግዲህ አንድ የምርጫን ሂደት መታዘብ ማለት ከመራጮች ምዝገባ አንስቶ እስከ እጩዎች ምዝገባ፣ ከዚያም በኋላ የምረጡኝ ቅስቀሳ እስከ ድምፅ መስጫው እለት ሁሉ ታዛቢ የሚያስፈልገው ነው። እስካሁን ድረስ እንግዲህ 2-3 ወር ሙሉ በምርጫው ሂደት ውስጥ ገብተናል ከተባለ ወዲህ አንድ ታዛቢ በሌለበት ነው ሂደቱ እየተንቀሳቀሰ ያለው።
ምርጫውን እንዲታዘቡ የተፈቀደላቸው የሲቪክ ማህበራት በነጻነት ሊሰሩ መቻላቸውን እንደሚጠራጠሩም የመድረክ መሪ ይናገራሉ።
ሲቪክ ማህበረሰብ ይታዘባል ኢትዮጵያ ውስጥ የምለው ነጻ ሲቪክ ማህበረሰቦች እንዳይቋቋሙ ኢህአዴግ በዚህ በሲቪክ ማህበረሰቦችና ወዘተርፈ በሚባለው
በበጎ አድራጎት ድርጅቶችና ማህበራት ህግ፣
አዎ፣ በዛ ህግ መሰረት ቀፍድዶ ይዞ በነጻ እንዳይንቀሳቀሱ ማለትም ገንዘብ እንዳያገኙ ባልጓቸው ነጻ ሲቪክ እንቅስቃሴዎች ማለትም ያኔ በ97 የታዘቡት ሁሉ
አካላት የሉም ባሉ ጊዜ
የአፍሪካ ህብረት ታዛቢዎችም ሙያዊና ገለልተኛ በሆነ መንገድ ሲሰሩ አልታዩም ያሉት ፕሮፌሰር በየነ እስካሁን እንኳን ቀርበው አላነጋገሩንም ሲሉ ተችተዋል። እምነት የሚጣልባቸው የአውሮፓ ህብረትና የአሜሪካ ታዛቢዎች ግን ተሳትፎ እንዳይኖራቸው በመንግስት ተከልክለዋል ባይናቸው ፕሮፌሰር በየነ። ይህንንም ከራሳቸው ከአሜሪካ ባለስልጣናት መስማታቸውን አብራርተዋል።
እኔ ከአሜሪካን አምባሳደሯ ከራሷ የሰማሁት አሜሪካን አምባሳደር ምን አይደለም አንደር ሴክሬታሪ ኦፍ ስቴት የሆኑ እንደዚሁ አንድ ጥቁር አሜሪካዊ ተስማቸውን ምንም ባላስታውሰው መጥተው ቁጭ ብለን ተናግረናል። እዚህ የተሰጠን መልስ ምንድነው? እንደኛም እኮ አሜሪካን ቀጥታ መንግስትም ባይሆን መንግስታዊ ያልሆኑ አካላትም መጥተው እንዲጎበኙ አመቻቸት ስለምንፈልግ ብለን እኮ ጠይቀን
መንካዘቡ ለማድረግ።
አዎ መንግስት እኮ መልስ ከለከለን። የኛም ከአሜሪካን ህብረት እኮ የተለየ አይደለም ብለውኛል።
ስለዚህ የአሜሪካ ድርጅቶች የማይታዘቡ ስለተከለከሉ ነው የሚል መረጃ ነው ያለው ትርሶ?
ማንም የውጭ ድርጅት የመንግስት ፈቃድ ሳይሰጠው ሊገባ አይችልም። እንደውም ሳይጋብዘው ምርጫውን እንድታዘቡ እኛም እኮ በእኛ በኩል እነዚህ የመንግስታዊ ያልሆኑ ስብክ ማህበረሰቦችን እንዲሳተፉ እኮ ማደፋፈር እንችላለን ጥሪ ብደረግልን የሚል ጥያቄ አቅርበን መልስ አጣንና ተው ነው። ማንም በነጻነት ያለ አድሎ ምንም ሳይወግን ሁኔታውን አይቶ ምስክርነት የሚሰጥ ወገን ይህንን ምርጫ እንድታዘብ ኢህአዴግ አይፈልግም።
የአውሮፓ ህብረትም በመንግስት አልተጋበዝንም፣ ባለፉት ሁለት ምርጫዎች ያቀረብናቸው ሪፖርቶችም ተቀባይነት አላገኙም በሚል የዘንድሮውን ምርጫ እንደማይታዘብ ይታወቃል። የኢትዮጵያ ብሔራዊ ምርጫ ቦርድ በተቃዋሚዎች የሚቀርበውን ወቀሳ አይቀበልም። የቦርዱ ጸሐፊና የጽህፈት ቤቱ ዋና ኃላፊ አቶ ነጋዱ ፊሳ ያንዳንድ የውጭ ታዛቢዎች አለመገኘት የምርጫውን ህጋዊነት እንደማይቀንሰው ነው የገለጹት።
የታዛቢዎች ቁጥር መብዛት ማነስ ከምርጫው ቫሊዲቲ ጋር ምንም ግንኙነት የለውም። ዋናው ነገር ኢትዮጵያ ብሔራዊ ምርጫ ቦርድ በየደረጃ ባሉት አደረጃጀቶች ምርጫውን በተቀመጠው ህግ አግባብ መሰረት ባሉት ዓለም አቀፍ ስታንዳርዶች መሰረት ምርጫውን ለማስፈጸም ዝግጅቱን ማጠናቀቁ ነው። በእያንዳንዱ የምርጫ ምዕራፍ እንቅስቃሴ ደግሞ ህዝቡ የምርጫውን ሂደት የሚታዘብበት በርካታ መንገዶች አሉ። የህዝብ ታዛቢዎች አሉ፣ የአገር ውስጥ ምርጫ ታዛቢዎች አሉ። ከዛም ባለፈ በእያንዳንዱ ምርጫ ክንውን የደረስንበትን ለሀገራችን ህዝቦች የሚንገልጽበት ሁኔታ አለ። ስለዚህ የታዛቢዎች ከቁጥርም አኳያ አነስተኛ የማይባል ቁጥር ነው በዘንድሮም ምርጫ የሚታዘበው። እንግዲህ አንዳንድ አካላት በታዛቢነት በዘንድሮ ምርጫ መገኘት አለመገኘት ከምርጫው ቫሊዲቲ ጋር ምንም የሚያያዝ ነገር አይደለም። ምርጫውን ሊታዘቡ የሚችሉ የአገር ውስጥም የአገር ውጭም የምርጫ ታዛቢዎች በሰፊው እየተሳተፉበት ያለበት ሁኔታ ነው ያለውና ዋናው በተቀመጠው የምርጫ ህግ አግባብ በዓለም አቀፍ ስታንዳርዶች መሰረት ምርጫውን ግልጽ በሆነ በተለይም የፖለቲካ ፓርቲዎቹም ተፎካካሪ ፓርቲዎቹም ራሳቸው ወኪሎቻቸውን በማስቀመጥ የምርጫውን ሂደት በየምርጫ ክልሉ በየምርጫ ጣቢያው የሚከታተሉበት የራሳቸውንም መተማመኛ እየተፈራረሙ የሚሄዱበት ፍትሐዊ ስለመሆኑ እያረጋገጡ የሚሄዱበት ግልጽ የሆነ አሰራር ስላለ የአንድ ሁለት የውጭ ታዛቢዎች መገኘት አለመገኘት ከምርጫው ቫሊዲቲ ጋር ምንም አይነት ግንኙነት እንደሌለው ማንሳት አስፈላጊ ነው።
ምርጫውን እንዲታዘቡ የተፈቀደላቸው የሀገር ውስጥ የሲቪክ ማህበራት እንደዚሁም የአፍሪካ ህብረት ታዛቢዎች ገለልተኛ አይደሉም በሚል ለቀረበው አስተያየትም አቶ ነጋ ምላሽ ሰጥተዋል።
እስካሁን ድረስ በዚህ ደረጃ የቀረበም ቅሬታ የለም፣ ወደ ቦርዱ የቀረበ ከፓርቲዎች የቀረበ የለም። ግን እንደዛ አይነት ሀሳብም ካለ አንደኛ የሀገራችን የፖለቲካ ፓርቲዎችም እምነት መጣል ያለባቸው የበለጠ በአገር ውስጥ የምርጫ ታዛቢዎች ነው የሚል አስተያየት አለኝ። ምክንያቱም የአገር ውስጥ የምርጫ ታዛቢዎች ኢትዮጵያውያን ናቸው። የበለጠ አጠቃላይ የምርጫ እንቅስቃሴውን ከህብረተሰቡ ጋር የሚኖሩ ስለሆኑ የበለጠ ሊያውቁ ይችላሉ። ስለዚህ የተሻለ ተአማንነት ያለው የተሻለ ተጨባጭነት ያለው ማረጋገጫ ሁሉ ሊሰጡ ይችላሉ ብዬ ነው የማስበው። የአፍሪካን በተመለከተ ከሀገር ውስጥ ስንወጣ አፍሪካ ህብረት በአህጉር ደረጃ ያለን ትስስር ከፍተኛ እንደመሆኑ ብዙ የሚያመሳስለንም በርካታ ነገሮች ስላሉ ራቅ ካሉት ታዛቢዎች የአፍሪካ ህብረት ታዛቢነትም የተሻለ ተአማንነት ሊኖረው ይገባል ብዬ ነው የማስበው።
ቦርዱ የታዛቢነት ፈቃድ የሚሰጠው በተቀመጡ መስፈርቶች መሰረት መሆኑን አቶ ነጋ አስታውሰዋል። ገለልተኛ መሆንና ያለማዳላት ከመስፈርቶቹ አንዱ መሆኑንም ጠቅሰዋል። በዚህም መሰረት ምርጫውን እንዲታዘቡ እውቅና የተሰጣቸው ማህበራት ገለልተኛ ናቸው ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ መጽሔቱ የትንታኔ ርዕስ እንሻገራለን። የምስራቅ አፍሪካ ክልል ብሩንዲ ውስጥ በፕሬዚዳንት ፔሬ ንኩሩንዚዛ ላይ ስለካሄዱ ስለቆዩት ተቃውሞዎች ምንም የተናገረው ነገር የለም። ፕሬዚዳንቱ ለሶስተኛ ጊዜ ለመወዳደር መወሰናቸውን በመቃወም የተነሳውን ግጭት በማቆም ተግባር ግንባር ቀደም ሚና የተጫወተው የአፍሪካ ህብረት እንደሆነ የአሜሪካ ድምጽ ራዲዮ ዘጋቢ ጌብ ጃስሎ ከናይሮቢ በላከው ዘገባ ጠቅሷል። አዳነች ፍሳይ ታቀርበዋለች።
ቡሩንዲ ውስጥ ለአራት ቀናት ያህል ተቃውሞ ሲካሄድ ቆይቷል። በሂደቱም በትንሹ ሁለት ሰዎች ተገድለዋል። መንግስት በሀገሪቱ ያለውን ሚዲያ ዘግቷል። ይህ ሁሉ ሲሆን የቡሩንዲ ጎረቤት ሀገሮች አንዲት ቃል እንኳን አልተነፈሱም። ከኬንያም ሆነ ከኡጋንዳ የተሰማ ኦፊሴላዊ መግለጫ የለም። ሩዋንዳ ከቡሩንዲው ግጭት የሸሹ 20,000 ስደተኞችን የተቀበለች ሆና ሳለ ዝምታን መርጣለች። ቡሩንዲም አባል የሆነችበት የምስራቅ አፍሪካ ማህበረሰብም ያወጣው መግለጫ የለም። አምነስቲ ኢንተርናሽናል በተባለው ዓለም አቀፍ የሰብአዊ መብት ድርጅት የምስራቅ አፍሪካ ክፍል ምክትል ስራ አስኪያጅ ሳራ ጃክሰን ጠንከር ያለ ክልላዊ ምላሽ መስማት እንደሚፈልጉ ለአሜሪካ ድምጽ ሬዲዮ ተናግረዋል።
We would like to see concerted action from the East African community as well.
የምስራቅ አፍሪካው ማህበረሰብ የተባበረ እርምጃ ሲወስድ ለማየት እንፈልጋለን። ቡሩንዲ ውስጥ ካለው ሁኔታ አንጻር ዝምታቸው ደምቆ ይታያል። ይሁንና ለግጭቱ አህጉራዊ ምላሽ ለመስጠት ከአፍሪካ ህብረት ጋር እየሰሩም ሊሆን ይችላል።
የአፍሪካ ህብረት በሀገሪቱ ያለውን የውጥረት ሁኔታን ለማርገብ ሲል የከፍተኛ መልእክተኞች ቡድን ወደ ቡሩንዲ እንደሚልክ ባለፈው ማክሰኞ አስታውቋል። ልዑካኑ ገና በስም አልተጠቀሱም። አምነስቲ የአፍሪካ ህብረት በጉዳዩ መግባት እንዳስደሰተው ጃክሰን ተናግረዋል።
We know that the African Union has been engaged behind the scenes on the situation in Burundi for some time.
የአፍሪካ ህብረት ብሩንዲ ውስጥ ስላለው ሁኔታ ድምጹን አጥፍቶ እየሰራ እንደቆየ እናውቃለን። ስለ ጉዳዩ በይፋ መስራት መጀመራቸው አስደስቶናል።
የቡሩንዲ የህግ መወሰኛ ምክር ቤት የሀገሪቱ ህገ መንግስታዊ ፍርድ ቤት ፕሬዚደንት ንኩሩንዚዛ ለሶስተኛ ጊዜ ፕሬዚደንት ለመሆን ለመወዳደር ይችሉ እንደሆነ እንዲመለከት የቡሩንዲ የህግ መወሰኛ ምክር ቤት ጠይቋል። ፕሬዚደንቱና ደጋፊዎቻቸው ንኩሩንዚዛ ከአስር ዓመታት በፊት የተመረጡት በምክር ቤት ስለነበር አሁን እንደገና ሊወዳደሩ ይችላሉ፣ ምክንያቱም ህገ መንግስቱ የሀገሪቱ ፕሬዚደንት በቀጥታ በህዝብ መመረጥ አለበት ይላልና ባዮች ናቸው። የፕሬዚዳንቱን ለሶስተኛ ጊዜ መወዳደር የሚቃወሙት ወገኖች ግን ከአስራ አምስት ዓመታት በፊት የሀገሪቱን የእርስ በርስ ጦርነት እንዲቆም ያደረገውንና የፕሬዝዳንቱን የስልጣን ዘመን ከሁለት ጊዜ እንዳይበልጥ በአሩሻ የተደረገውን ውል ይጥሳል ይላሉ። የአፍሪካ ህብረት ኮሚሽን ሊቀመንበር ንኮሳዛና ድላሚና ዙማ የፕሬዝዳንቱን ውሳኔ በሚመለከት የተፈጠረውን ጠብ ወደ ህገ መንግስታዊ ፍርድ ቤት ለመውሰድ የተደረገውን ውሳኔ በመልካም ተቀብለዋል። የአፍሪካ ህብረት ቃል አቀባይ ጃኮብ ኢብን ሊቀመንበሯ ምንጊዜም ቢሆን ጉዳዩ በቡሩንዲ የህግ ሂደት መፈታት አለበት ሲሉ ቆይተዋል ብለዋል።
The very strong recommendation of the chairperson is that they should approach those institutions.
ሊቀመንበሯ አበክረው የሚያቀርቡት ምክረ ሐሳብ ከነዚህ ተቋማት ጋር ይጨርሱት የሚል ነው። ቡሩንዲ ውስጥ ህገ መንግስታዊ ፍርድ ቤት ስላለ ስለማንኛውም አይነት አለመግባባትም ሆነ የአተረጓጎም ልዩነት ወደ ተቋሙ መቅረብ አለበት።
በብሩንዲ መዲና ቡጁምቡራ አትላንት ሮብም ተቃውሞ ቀጥሎ ነበር። ሆኖም ካለፉት ቀናት ተቃውሞዎች ቀለል ያለ ነበር። የሀገሪቱ መንግስት በርካታ ሬዲዮ ጣቢያዎችን ዘግቷል። ፌስቡክንና ዋትስአፕን ላካተተው ማህበረሰባዊ ሚዲያ አገልግሎት ተደራሽነት እንዳይኖር ማድረጉም ተዘግቧል።
መጨረሻው የመጽሔት ርዕስ ላይ ደርሰናል። የተባበሩት መንግስታት ድርጅት የረድኤት መስሪያ ቤቶች በሚሊዮኖች ለሚቆጠሩ የማዕከላዊ አፍሪካ ሪፑብሊክ የጦርነት ሰለባዎች በሀገር ውስጥም ሆነ በውጭ ላሉት ነፍስ አድን እርዳታ የምናደርግበት ገንዘብ በመሟጠጡ እርዳታውን መቀጠል የማንችልበት ደረጃ ላይ እየደረስን ነው ሲሉ አስታውቀዋል። ማዕከላዊ አፍሪካ ሪፑብሊክ በዓለም ከማናቸውም ግዙፏ የተረሳች ሰብአዊ ቀውስ ልትሆን ነው ሲሉ የረድኤት ድርጅቶቹ አስጠንቅቀው ላቀረቡት አዲስ የእርዳታ ተማጽኖ ለጋሾች ጥቅም አድርገው እጃቸውን እንዲዘረጉ ጠይቀዋል። ሊዛ ሽላይን ከጄኔቫ ለአሜሪካ ድምፅ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
የማዕከላዊ አፍሪካ ውጊያ ከተቀሰቀሰበት እንደ አውሮፓውያን አቆጣጠር ከ2013 ዓ ም ታህሳስ ወር አንስቶ ከቤት ንብረቱ እንዲሰደድ የተዳረገው ህዝብ ቁጥር ወደ 900 ሺህ ይጠጋል። ከዚህ ውስጥ ከግማሽ የሚበልጡ አገር ጥለው ወደ አጎራባች ካሜሩን፣ ቻድ እና ኮንጎ ዲሞክራሲያዊት ሪፑብሊክ ተሰደዋል። 436 ሺህ ደግሞ በአገር ውስጥ ከቀያቸው የተፈናቀሉት ሲሆኑ ከሁለት ሚሊዮን የሚበልጡ ሌሎች ነዋሪዎች ሰብአዊ እርዳታ የሚፈልጉም አሉ። ክፋቱ ታዲያ የእርዳታ ድርጅቶች አቅም እየተሟጠጠ መሆኑ ነው። ስለዚህም የተባበሩት መንግስታት ድርጅት በዘንድሮ ዓመት ሁለት የተለያዩ የእርዳታ ተማጽኖችን አቅርበዋል። የድርጅቱ የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ከጠየቀው የ613 ሚሊዮን ዶላር እርዳታ ውስጥ እስካሁን የደረሰው 14 ከመቶ ብቻ ሲሆን የድርጅቱ የስደተኞች ኮሚሽንም የሰብአዊ ረድኤት እንቅስቃሴዎችን ለማካሄድ ከሚያስፈልገው የ331 ሚሊዮን ዶላር እርዳታ ውስጥ ያገኘው 9 ከመቶም ብቻ መሆኑ ታውቋል። የኦቻ የማዕከላዊ አፍሪካ ሪፑብሊክ ከፍተኛ የሰብአዊ እርዳታ አስተባባሪ ክሌር ቡዦ ባለፈው ሳምንት በሰሜኑ የሀገሪቱ ክፍል ወደ ቀያቸው የተመለሱ ወደ 10 ሺህ የሚሆኑ ስደተኞች ያሉባቸውን ሁለት መንደሮች ጎብኝተው እንደነበረ ገልጸው ሁኔታው እጅግ በጣም አሳዛኝ ነው ብለዋል።
I never saw people with so poor clothes on them. They tried to rebuild the house, they have no straw.
በልብስ በዚህ ደረጃ የተጎዳ ሰው አይቼ አላውቅም። ቤታቸውን እንደገና ለመገንባት እየሞከሩ ነው። ጣሪያቸውን የሚከድኑበት ሳር እንኳን አያገኙም። የሚበሉትም ምግብ ፍለጋ ይባዝናሉ። ምንም አይነት የጤና ጥበቃም የላቸውም። ትምህርት ቤቱ ተቃጥሏል። ያ ሁሉ ሆኖ ሰው ከተሰደደበት አሁን ትንሽ ሰላም ሆኗል ብሎ እየተመለሰ ነው። ትንሽ ጥበቃ ስላለ ማለት ነው።
ይበዚህ እንዳለ አብዛኞቹን ታጣቂ ቡድኖች፣ መንግስቱን፣ የፖለቲካ ፓርቲዎችን፣ በአገር ውስጥ ተፈናቃዮችን፣ ስደተኞችንና ሌሎችንም የሚወክሉና ቁጥራቸው ወደ 600 የሚጠጋ ተሳታፊዎች የሚገኙበት የባንጊ የብሔራዊ እርቅ ጉባኤ በሚቀጥለው ሳምንት ይካሄዳል። ጉባኤው የተሰናዳው የሰብአዊ ቀውሱ ምክንያት ለሆኑት የፖለቲካና የጸጥታ ችግሮች መፍትሄ ለመፈለግ መሆኑ ተነግሯል። ይዞታው አበረታች ነው ይላሉ የኦቻዋ ክሌር ቡርጆ።
Maybe not all expectation will be met. But it is a process. It is one step forward.
ምናልባት የሚጠበቀው ሁሉ ላይሳካ ይችላል፣ ግን በርግጥ እንደሚስተዋለው አንድ እርምጃ ወደፊት የሚያራምድ ምዕራፍ ነው። በተወሰኑ ጉዳዮች በአውንታዊ መልኩ ምናልባትም በተወሰነው ዘርፍ በሚያሳዝን መልኩ ሊደመደም ይችላል። ምንም ቢሆን ጥረቱን ማቆም የለብንም። እስካሁን እንደማየው ለማዕከላዊ አፍሪካ ሪፐብሊክ መፍትሄ ለማግኘት የተያዘው የፖለቲካ ሂደት አስተዋጽኦ እንደሚኖረው ተስፋ አለኝ።
የተባበሩት መንግስታት ድርጅት መስሪያ ቤቶች ግን የፖለቲካ ሂደቱ እስኪጠናቀቅ መጠበቅ እንደማይችሉ ነው የሚናገሩት። ህዝቡን ለመመገብ፣ የዘርህን ለማዳረስ፣ መጠለያም ለመስጠት በብዙ መቶ ሺዎች ለሚቆጠሩ ተፈናቃዮችና በየመንደራቸውም በከባድ ችግር ውስጥ ያሉትን ለማስተማር ገንዘብ እንደሚያስፈልጋቸው ይገልጻሉ።
አድማጮች፣ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን የፕሮግራም ማሳሰቢያ።
ግንቦት 16 2007 ዓ ም የኢትዮጵያ የሕዝብ ተወካዮች ምክር ቤትና አጠቃላይ ምርጫ ይካሄዳል። ኢትዮጵያውያን ወደ ድምፅ መስጫ ጣቢያ ሲያመሩ የአሜሪካ ድምፅ ሬዲዮ ማይክሮፎኑን ይዞ ይከተላቸዋል። የመራጮችና የእጩዎች ምዝገባ ተጠናቆ የምረጡኝ ዘመቻው በመከናወን ላይ ይገኛል። መራጮች እስካሁን በሂደቱ የምርጫ ልምዳችሁን፣ የአስተያየትና የየአካባቢ የዕለት ተዕለት ገጠመኞቻችሁን አካፍሉን። የአሜሪካ ድምፅ ሬዲዮ በምርጫው ሂደት የመገናኛ ብዙሃን ሚና፣ የፍትሕ አካላት ኃላፊነት፣ እንዲሁም የማኅበረሰብ ተቋማት የሚያበረክቱትን አስተዋጽኦ የሚገመግሙ ዝግጅቶች ያቀርባል። ከምንም በላይ ከእናንተ ከአድማጮቻችን ለመስማት እንሻለን። ድምፃችሁን አሰሙ። የኢትዮጵያ ምርጫ 2007 በአሜሪካ ድምፅ ሬዲዮ።
አድማጮች የምትከታተሉት በ19 በ25ና በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭት ነው። የምሽቱ አስተናጋጆች ሰለሞን ክፍሌና
አሉላ ከበደንን። የሁለተኛውን አጋማሽ ስርጭታችን እንጀምራለን። አሁን በሊቢያ ውስጥ ያሉ ኢትዮጵያውያን ስደተኞችን ለማውጣት እየተደረገ ባለው ጥረትና ያሉበትንም ሁኔታ ይመለከታል። አዘጋጅና አቅራቢው ሰለሞን አባተ።
በመላ ዓለም ያሉ ኢትዮጵያውያንና ትውልደ ኢትዮጵያ ሁሉ ከአንድ ሐሳብና በአንድ ጉዳይ ዙሪያ እጅግ ከተንቀሳቀሱባቸው ጊዜያት አንዱ ሰሞኑን ሊቢያ፣ የመንና ደቡብ አፍሪካ ውስጥ የተፈጠሩና እየተፈጠሩም ያሉ የጥቃት አድራጎቶች የፈጠሩት ስሜት ነው። የመጠቃት የመቆጨትና ለወገን የመድረስ ስሜት ይላሉ ብዙዎች በየክንዋኔዎቹ ላይ እየተሳተፉ ያሉ። ባለፈው ሳምንት ማብቂያ ላይ የዋሽንግተን ዲሲና የአካባቢው አብያተ ክርስቲያን አዘጋጅተዋቸው በነበሩ የጸሎት ስነ ስርዓቶች ላይ እጅግ ብዙ ሰው ታድሟል። ሁሉም የሚያስተጋቡት ሐሳብ አሁን በከበደ በችግር ቀለበት ውስጥ ያሉት እንዴት ይውጡ የሚል ነበረ። በዋሽንግተን ዲሲው ደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን ተዘጋጅቶ በነበረውን ስነ ስርዓት ላይ ሊቢያ ሚስራታ ውስጥ በእስር ላይ ያሉ ኢትዮጵያውያን በስልክ በቀጥታ ብሶታቸውን ለተሰበሰበው ምዕመን ተናግረዋል። በእርግጥ ስልኩ በጣም ይቆራረጥ ስለነበረና ድምፃቸውም ለስርጭት አመቺ ባህር ለመሆኑ ምክንያት ልንጠቀምበት አልቻልንም። ለዚህ ስርጭት መልእክቱ ግን የተሰማው የከትናንት በስቲያ እሁድ ነበር። ምዕመናንና ካህናት ያነቡ ነበር። ከዚያ በኋላስ ምን ሆነ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰሜን አሜሪካ አህጉረ ስብከት ዋና ሥራ አስኪያጅ አባ ጽጌ ገነትና በሜሪላንድ የደብረ ጽዮን ቅድስት ማርያም ወቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ ሊቀ ሕሩያን ከፍለኝ ወልደ ጊዮርጊስ ትናንት ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲ ሄደው ነበር። በዩናይትድ ስቴትስ የኢትዮጵያን አምባሳደር ግርማ ብሩን አግኝተው ተወያይተዋል። ታሪኩን ሊቀ ሕሩያን ከፍለኝ ይቀጥላሉ።
የውይይታችንን መጀመሪያ ያደረግነው እኛ እንዲህ አሉ ከዛ እንዲሰማን ብለን ሳይሆን ስልኩን ይዤ ሄጄ ስለነበረ በዛው በክቡርነታቸው በቢሮ ስልክ በቀጥታ እዛ ምስራታ የምትባለው የሊቢያ የጠረፋማ የወደብ ከተማ ውስጥ ያሉት እስረኞች ጋር በቀጥታ ደወልን፣ ከሳቸው ጋር ሆነን ማለት ነው። እና እነዚያ ታስረው በስቃይ ያሉትን ዕለተ ሞታቸውን የሚጠብቁትን ልጆች አገኘን። በእውነቱ አምባሳደሩ ሲጠይቋቸው ይሰጡ የነበረው መልስ እጅግ ልብ የሚያሳዝን የሚያስለቅስም ነበረ። ምን እንደሚፈልጉም ጠይቀው መንግስት ከመጣ መውጣት እንችላለን፣ መንግስት መጥቶ እስከሚወስደን ሁለት ነገር እየገደለን ነው። አንደኛ ወደ 400 የምንሆን ኢትዮጵያውያን ያለ ነው አሉ። ወደዛ በግምት ልዩ እንደነገረን እዛ ያሉ ታሳሪዎች ሲነግሩን፣
ሚስራታ ውስጥ ብቻ ማለት ነው።
ወንዶቹ ለብቻ፣ ሴቶቹ ለብቻ ክፍል ተስረዋል፣ ወንዶቹ ደግሞ ለብቻ ነው። ግን ከሴቶቹም ሆነ ከእኛ በየቀኑ 3 ሰው 4 ሰው በሞት እየተቀነሰ ሬሳ ይወጣል። ምክንያቱም ረሃብ አለ፣ በረሃ ውስጥ ነው፣ በሽታ አለ፣ የሕክምና ነገር የሚታሰብ አይደለም፣ ስጋት አለ። እንዲሁ ደግሞ በጤና ጉድለት ከመጀመሪያ የሚታመሙ ሰዎችን እየሞቱ በየጊዜው ዕለተ ሞታችንን እየጠበቅን ነው። እናንተ የማታውቁት ብዙ አይነት ሞት አለ እዚህ። ምናልባት እናንተ የታረዱትን ብቻ ይሆናል ወይ በጥይት የተመቱት ነው ያያችሁት። ከዚያ በላይ አሰቃቂ ሞት መሀላችን አለ። ወረፋ ጠባቂዎች ነን እያሉ ሲናገሩ ሁላችንንም ነው ያስለቀሰን።
ሚስራታ የሚገኙት ኢትዮጵያውያን ከኢትዮጵያ መንግስት አካላት ጋር በተነገራቸው መሰረት ለመገናኘት ብዙ ሙከራዎችን አድርገው እንደነበረ ተናግረዋል። ሊቀ ሕሩያን ይቀጥላሉ።
ካይሮ ነው የኢትዮጵያ ኤምባሲ ያለው። እዚያ ደውለን ስልክም አይነሳም፣ አንዳንዴ ይነሳና ይዘጋል። እኛም ያለን የስልክ ካርድ አልቆ ተስፋ ቆርጠን ትተናል፣ ማንንም ኮንታክት አላደረግንም እስካሁን የሚል መልስ ነው። ይሄን ጊዜ ክቡር አምባሳደሩ በጣም በተነካ ስሜት እዚያው ላይ እያለን በቀጥታ ግብጽ ሀገር ወዳሉት ወደ ክቡር አምባሳደር መሐመድ ድሪር ደወሉ። እሳቸው ጋር ደወሉና ወዲያው እሳቸውን በስልክ ገቡ። ያለው ነገር ተነገራቸው። የዚያ ያሉትን ልጆች ስምና ስልክ ቁጥር ወሰዱ። በሙሉ ኃላፊነት ከዚያች ደቂቃ ጀምሮ ጉዳዩን እንደሚከታተሉ ነገሩን፣ ቃል ገቡልን። ከአሁን በኋላ የእኛ ነው የሚሆነው። እኛ ኢንፎርሜሽን ብዙ አናገኝም። የምናገኛቸውን ግን በዛ ኢንፎርሜሽን መሰረት ብዙዎቹን እየመዘገብን እያዘጋጀን ነው። የኢትዮጵያ መንግስትም ይህንን አስቦ በዛ በዛሬው ዕለት ኢትዮጵያ የሚመለሱትን ሰዎች ለመመለስ አንድ የልዑካን ቡድን ከአዲስ አበባ ገብቷል። እነሱን ይዘን ዛሬ ስራ እየሰራን ነው። ይሄ አይነት ኢንፎርሜሽን በጣም ይጠቅመናል እና እኛ አሁኑኑ ደውለን ልጁን አናግረን ያሉበትን በቀጥታ እዛ አካባቢው ላይ ካለው የገዢ መንግስት ጋራ ንግግር አድርገን የሚገቡበትን በአስቸኳይ በእኛው ስር የሚሆኑበትን ጥረት እናደርጋለን ብለው እሳቸውም ቃል ገቡልን። ጉዳዩን የበለጠ ለማጠናከር በማሰብ ክቡር አምባሳደር ግርማ ብሩ ወደ ኢትዮጵያም ደወሉ።
ውጭ ጉዳይ ሚኒስቴር
ደወሉ። እዛ አምባሳደር ሙሌ ታረቀኝ የተባሉ በኢትዮጵያ የውጭ ጉዳይ ሚኒስቴር የካቢኔ ዋና ሹም ናቸው። እሳቸው በኮንፈረንስ ስልክ መጡ። በቦታው የነበርነው ክቡር አምባሳደር ግርማ ብሩ፣ እኔና የሀገረ ስብከቱ ስራ አስኪያጅ አባ ጽጌ ገነት አንድ ላይ ሆነን በኮንፈረንስ ስልክ ከእሳቸውም ጋር ተነጋገርን። የሰማነውን ልጆቹ የተናገሩትም አምባሳደሩም ገለጻ አደረጉ፣ እኛም አናገርናቸው። እሳቸውም በጣም ባዘነ ስሜት ይሄንኑ ለመከታተል በጽኑ ይህን ተከታትሎ ቁጥራቸውን ብዙ ስለሆኑ ያንን ነገር በአስቸኳይ እንደሚፈጸም ያው አልገቡልን። እለት እለት ጉዳዩንም እንከታተላለን፣ እናንተም የበለጠ ነገር ስታገኝ ለእኛም እንድትነግሩን ብለው ይህንን ነገር ቃል ገቡልና ሁለት ባለስልጣናት እንግዲህ አነጋግረን ይሄ ጉዳይ የሚመለከታቸውን እንግዲህ የመጨረሻ ባለስልጣናት ማለት ነው ቃል ገብተው ልጆቹንም አግኝተው ድምጻቸውን ሰምተው በዛሬ ዕለት እሱን አድርገን ውለናል።
ሁኔታዎች እዚህ ተደረሱ። በዛሬ ዕለት የሚሉት ሊቀ ሕሩያን ትናንትናን ማለታቸው ነው። ትናንትና ያነጋገርኳቸው። እናስ የሚቀጥለው ምን ይሆን? ሊቀ ሕሩያን
እንግዲህ የኢትዮጵያ መንግስት በአሁን ሰዓት በሶስት ዋና ዋና አላማዎች ላይ እንደሚሰሩ ነገሩን። የመጀመሪያው አንደኛ ወደ ኢትዮጵያ የሚመለሱትን በቶሎ ማግኘትና እንዲመለሱ በማንኛውም መንገድ መንግስት ኃላፊነቱን ይዞ እንዲሰራ ይሄ ግሩፕ አሁን የገባው እየተነጋገሩ እንደሚሰሩ ነው። የመጀመሪያ ኢትዮጵያ በፈቃደኝነት የሚመለሱትን ቶሎ ማግኘት፣ እንዲመለሱ መርዳት ነው። እነሱን ቶሎ ለማግኘት የመንግስት ስራ ብቻ በቂ አይደለም። እንዲሁ ህብረተሰቡ በሚያውቀው መንገድ የሚያውቀውን ኢንፎርሜሽን ወደ ኤምባሲ ባለበት በቤተሰብን በማንኛውም መንገድ ወደ መንግስት ጆሮ እንዲደርስ ትብብር ቢደረግ ብለው ጠይቀዋል። አሁን እነዚህን ሰዎች አያውቁም ነበር፣ የት እንደታሰሩ፣ ስንት እንደሆኑ፣ በምን ሁኔታ ላይ እንደሆኑ እዛ ያለው ኤምባሲ ገና አልደረሰበትም ነበር። እንግዲህ ከነገርናቸው በኋላ ነው ወደ እርምጃ የሄዱት ማለት ነው። አንደኛው ይሄ ነው፣ ቶሎ እንዲመለሱ ወደ ኢትዮጵያ የሚሄዱትን። በሁለተኛ ደረጃ ወደ ኢትዮጵያ እንኳን መመለስ የማይፈልጉ ቢኖሩ እንኳን ዜጎች ናቸውና በጭንቅና በሞት መካከል ውስጥ ናቸውና እነሱን ደግሞ ዓለም አቀፍ ወይም አይኦኤ ያሉበትን ሁኔታ ኢንፎርሜሽን መስጠትና አሁን ካሉበት አደገኛውን እንዲታደጉ የሚደረግበትን ነገር እንደ መንግስት ስደተኛን እንዲያርጉልኝ ብሎ ለመጠን ህጉ ባይፈቅድም እንደ ሰብአዊነት ግን ይህን ለማድረግ ሁሉ እንገደዳለን እና በዚህ ሁኔታ ይህንንም እናደርጋለን ብለውኛል። ሶስተኛ ደግሞ በዚህ ሁኔታ በመንገድ ከሀገር ሀገር የሚሄዱ እነዚህ ሰው የሚሸጡት የሚነግዱትን እነሱን ደግሞ ወገኖቻችን ለዚህ ነገር እንዲጋለጡ ስለማይፈለግ እነሱን ከአካባቢው መንግስታት ጋር በመነጋገር ያ ነገር እንዲቆም የሶስተኛውና በዘላቂ የምናይበት ሁኔታ ይሆናል ብለው ሶስቱን ነጥቦች ነግረውኛል።
ስለ ስብሰባው ኢትዮጵያውያኑም ዛሬ ስለሚገኙበት ሁኔታ ለመከታተል ጥረት አድርጌያለሁ። ወደ ኢትዮጵያ ኤምባሲ ደውዬ ዋሽንግተን ዲሲ ጥያቄ ለአምባሳደሩ እንዲደርስ መልእክት አኑሬ መልስ እየጠበቅኩ ነው። ወደ ሊቢያ ያደረግኳቸው በርካታ ጥረቶች ግን እስካሁን ላለው ጊዜ አልሰመሩም። በእጃችን ላይ ያሉት ስልኮች ዛሬ የሚሰሩ አይመስሉም። ለማንኛውም በጥረታችን እንቀጥላለን። ይህ በእንዲህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጄፍ ራትኬ ከትናንት በስቲያ ጋዜጣዊ መግለጫ ሲሰጡ ስለ 29ኙ ኢትዮጵያውያንና ኤርትራዊ ክርስቲያኖች እንዲሁም ከክርስቲያን ወገኖቹ ጎን ቆሞ ሲከራከር አብሯቸው ስለተሰዋው ሙስሊም ኢትዮጵያዊ የኢትዮጵያ ሕዝብ በመሪር ሐዘን ላይ እንደሚገኝ ከአንድ በስፍራው ከነበረ ጋዜጠኛ ተጠይቀው ዓለም አቀፉ ማኅበረሰብ ከውግዘትና የአየር ድብደባ ሌላ የአይሲልን ጅምላ ግድያዎች ሊያስቆም የሚችል እርምጃ ይወስዳል እንዴ ተብለው ተጠይቀው ነበረ። ራትኬ መልስ ሰጥተዋል።
Well, we've got a broad campaign against ISIL, and it covers multiple pillars, including our military actions in Iraq and Syria, our support to the Iraqi security.
ራትከ የሚሉት በአይሲል ላይ ሰፊ ዘመቻ እየተካሄደ መሆኑን፣ ኢራቅ እና ሶሪያ ውስጥ የሚካሄዱትን ወታደራዊ ዘመቻዎች ጨምሮ ስፋት ያላቸው መሆናቸውን ዘመቻዎቹ ጠቅሰዋል። የኢራቅን የጸጥታ ኃይሎች እንደሚረዱ፣ የሶሪያን ተቃዋሚዎችንም ሀገራቸው እንደምትደግፍ ተናግረዋል። ተናግረዋል። አይሲልን በጸጥታ መንገድም የሚያስተላልፋቸውን መልእክቶች ዋጋ አልባነትም ለማስጨበጥ ከአካባቢው ሀገሮች ጋር እየሰራን እንገኛለን ብለዋል። ኢትዮጵያን በሚመለከት የውጭ ጉዳይ ረዳት ሚኒስትራችን በቅርቡ አዲስ አበባ ተጉዘው በቅርበት በምንሰራባቸው ሁኔታዎች ላይ ከሀገሪቱ ባለሥልጣን ጋር ተመካክረዋል ብለዋል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጄፍ ራትካ።
ወደ ቀጣዩ ቅንብር እናልፋለን። የተከበራችሁ አድማጮች፣ ራሱን እስላማዊ መንግሥት ነኝ እያለ የሚጠራው ነውጠኛው ቡድን አይሲል በሊቢያ ይኖሩ ከነበሩ ኢትዮጵያውያን መካከል በሰላሳ ወጣቶች ላይ የፈጸመው አረመኔያዊ ግድያ እንዲሁም ደቡብ አፍሪካን ጨምሮ በአንዳንድ ሀገሮች በሚኖሩ ኢትዮጵያውያን ላይ የደረሰው አሰቃቂ ግድያና የጭካኔ አያያዝ በአገር ውስጥ የፈጠረው ሐዘንና ቁጭት ጥልቅም ከባድም ነው። ለዚህ ለግድያና ለመከራ ኑሮ የተጋለጡት ኢትዮጵያውያን ለምን ከአገር ወጡ? ኢትዮጵያ ውስጥ ወጣቱን ወደ ውጭ የሚገፉ ምክንያቶችስ ምንድን ናቸው? ዘጋቢያችን መለስካቸው አማሃ መንገድ ላይ ካጋጠሙትና ፈቃደኛ ከሆኑ የአዲስ አበባ ነዋሪዎች አንዳንዶቹን አነጋግሯል። ቀጥሎ ይቀርባል።
አንዳንድ በዕድሜ ከወጣትነቱ ድንበር የዘለሉትን ልደባልቅ እንጂ በአብዛኛው ያናገርኳቸው ወጣቶችን ነበረ። የችግሩ ዋና ሰለባዎች እነሱ ናቸውና ተገቢ ሳይሆንም አይቀርም። ደግሞም በይበልጥ ትኩረት የሰጠኋቸው የዚህን ችግር መንስኤዎች በተሻለ ሁኔታ አፍታተው ሊገልጹ ይችላሉ ተብሎ ለሚገመቱት የከፍተኛ ትምህርት ተማሪዎች ነበረ። በአንጻራዊ መልኩ ነፃ ሆኖ ለመናገር እንዲችሉ የሁሉንም ስም አልጠየቅኩም። አንዷን ወጣት በአሁኑ ጊዜ በስደት ከሀገር ከሚወጡት መካከል አብዛኛዎቹ ወጣቶች ናቸው። ለምን ይመስልሻል አልኳት።
ስራ፣ የስራ ጥረት አለ አንደኛ። ሁለተኛ ነገር ደግሞ ስራ ቢያገኙ የሚያገኙት ደሞዝ ኑሯቸውን ማሸነፍ አይችሉም። በዛ ደሞዝ አነስተኛ ነው። የሚሰሩትን ያክል ያገኙም፣ በጣም ብዙ ይለፋሉ፣ ግን የሚያገኙት ብር በጣም አነስተኛ ነው። አንድ ሰው እንኳን ማስተዳደር የማይችል ያክል ደሞዝ ስለሆነ የተሻለ ያው ምንም ቢሆን ዝቅ አድርገው ራሳቸውን ሰርተው ወደ ውጭ ሄደው የተሻለ ብር ማግኘት እና ቤተሰብ መርዳት የተሻለ ነው ብለው ስለሚያስቡ ነው።
አሁን እንደምንሰማው ከሆነ በብዛት ህይወትን ሊያሳጣ የሚችል እርምጃ እንደሆነ እየታየ ነው። ይሄ ሁሉ እያለ ምን አይነት ግፊት ቢኖር ነው ታዲያ ይሄ ህይወትን እስከማጣት ድረስ ያለ አደጋ ለመቀበል ዝግጁ የሚያደርግ ምንድን ነው?
አብዛኛው በሰው ግፊት የሚሄዱ ይመስለኛል። በጓደኛ እና የሌሎችንም ደግሞ ኑሮ በማየት ቤተሰብ ደግሞ እነንትና ቤት ልጆች እንደዚህ ተለወጡ ልጆቻቸው ልከውላቸው ምናምን የሚል ነገር እና በግፊት ደላሎችም ቢሆኑ ደግሞ አንዳንዴ እነሱም ግፊት ያደርጋሉ። በዛ በግፊት የሚሄዱ ይመስለኛል።
ቀጥዬ ያገኘኋትን ወጣትና ለጥያቄዎች መልስ ለመስጠት ፈቃደኛ የሆነችውን ልጅ ሰዎች በተለይ ወጣቶች ወደ ስደት የሚወጡበት ምክንያትና ግፊቱ ምን ይመስልሻል አልኳት።
አገራችን ላይ ያለው የኢኮኖሚ ሁኔታና የስራ አጥነት ችግር እና ሲሰራም ደግሞ የሚገባው ገቢ ማለት የሚያገኙት የብር መጠን ራሱ ያን ያክል አርኪ አይደለም። ስለዚህ ሰዎች አማራጫቸው ምንድን ነው? በቃ ለመሰደድ ነው የሚመርጡት። እና ደግሞ እዛ ሄደው ደግሞ ሲሰርተው የሚያገኙት ኢንካም ደግሞ ከዚህ በልጦ ያገኙታል። ስለዚህ ሰው ተሰደው የሚሄደው ውጭ ያለውን ሁኔታ ስለሚሰማና የብሩን ሁኔታ ስለሚሰማ ነው።
አሁን ለምሳሌ ውጭ ሄደው ያልተመቻቸውም እንዳሉ አደጋ እንዳለ እየሰማን ነው። በአሁኑ ጊዜ በተለያየ ምክንያት ለስደት የሚነሱ ወጣቶች አፈለጉበት ሳይደርሱ አደጋ እንደሚደርስባቸው እናያለን። ይሄ አደጋ የማያስፈራቸውም ብዙዎች እንደማያውቁ ከሆነ አሁን የዚህ ምክንያቱ ያሆኑ ከዚህ የበለጠ ምክንያት አያስፈልግም ለመውጣት።
አንድ እኔ ኢንካሬጅ ማላረገው ነገር ቢኖር መሰደድን ኢንካሬጅ አላረግም። ስፔሻሊ ደግሞ ህገ ወጥ የሆነ መሰደድን በፍጹም ኢንካሬጅ አላረግም። በተቻለ መጠን በህጋዊ መንገድ ብንሄድ ጥሩ ነው። ካልሆንም ግን እዚህ ሀገር ተምረን መለወጥ የምንችልበትና መቀየር የምንችልበትን መንገድ ብንፈጥር ነው ብዬ ማስበው።
እንዴት ነው የሚፈጠረው?
ያው በዚህ ጊዜ ያለው ነገር ምንድነው? የስራ ፈጠራ ነው የሚባለው። አንድ ደግሞ አማራጮችን መፈለግ ነው። ሁሌም በተማርንበት ብቻ እንደዚህ ገግመን አንድ ቦታ ብቻ እያየን እንትን ማለት የለብንም። ሌሎች አማራጮቻችንን መፈለግ አለብን። በየት በኩል ብንሰራ በየት በኩል እናድጋለን የሚለውንም ነገር ማየት አለብን። ስራ ደግሞ መናቅም የለብን።
በጣም አመሰግናለሁ። ከወጣቱ የእድሜ ክልል አለፍ ያሉ ናቸው ካልኳቸው መካከል አንዱ ለተመሳሳይ ጥያቄ የሰጡኝ መልስ ደግሞ የሚከተለው ነበረ።
እንግዲህ ሰው ወደ ውጭ የሚሄደው የተለያዩ አማራጮችን ፍለጋ ነው። ማለት የተሻለ ኑሮ መፈለግ ነው። የተሻለ ኑሮ ሌላ ቦታ እናገኛለን ብለው አስበው ነው ሌላ ቦታ የሚሄዱት። አሁን በእኛ ሀገር ሁኔታ ያው አብዛኛው ወጣት ነው። አብዛኛው ያለው ህዝብ ወጣት ነው። ይሄን ህዝብ ደግሞ ፕሮፐርሊ ወደ ስራ እንዲገባ ማኔጅ ካላደረከው ሁሌም ስራ ፈላጊ ነው። ሁሌም የሚያስበው ስራ የት ጋር ነው የማገኘው ነው። ምንም አይነት ነገር ከፊቱ ብታስቀምጥለት ስራ የት ጋር ነው የማገኘው ብሎ ነው ወደ ውጪ ነው በቃ ሁሌም። ስለዚህ ትልቁ ነገር ወደ ውጪ የማየቱ ነገር በኢኮኖሚ ራስን ለመደጎም ነው በዋናነት፣ በኢኮኖሚ ራስን ለማብቃት ራሳቸውን ለመርዳት። በእኛ ሀገር ደግሞ ያው እንደምታውቀውም ቤተሰብ መርዳት አለ፣ ቤተሰብን ለመርዳት እንደዚህ የመሳሰሉ ነገሮችን ለማድረግ፣ በአጠቃላይ ግን ኢኮኖሚው ነው።
ይሄ ፍላጎት እንዳለ ከዘሮ ተጀምሮ የታወቀ ቢሆንም በአሁኑ ጊዜ ግን አደጋው እየከፋ እየታየ ነው። ይሄ ይሁን እንጂ ግን አሁንም ሰው እንኳን ያልሄደ ሄዶና መከራውን የቀመሰውም ተመልሶ ይሄዳል። ይህን ያህል እድል እዚህ የጠበበ ነው ማለት ነው ነው ሌላ ምክንያት ይኖራል?
አይ የስራ እድሉ ያን ያህል የጠበበ ነው ማለት አትችልም። መች ተሰራና ነው? እዚህ ሀገር ላይ እኮ አልተሰራ። ምን ስራ ተሰራ? ትልቁ ነገር ምንድን ነው? ያሉትን የስራ ዘርፎች በደንብ አድርጎ ለይቶ ለሰዎች ምቹ በሆነ ሁኔታ ማቅረብ አንዱ እሱ ነው። ሁለተኛ ስራ ብቻ አይደለም። ለምሳሌ ሰዎችን የሆነ በሚፈልጉት የስራ ዘርፍ ካደራጃቸው በኋላ ሰርቪስ ላይ ሊሆን ይችላል፣ ምርት ማምረት ላይ ሊሆን ይችላል። እዛ ላይ ከገቡ በኋላ ያመረቱትን ምርት ወይም ደግሞ የሚሰጡትን አገልግሎት በአግባቡ የሚጠቀምላቸውን ነገር ካላመቻቸህላቸው ብዙም ቫሉ የለው። እዚህ ሀገር ላይ አሁን ያለውን ችግር የስራ ዘርፉ አለ፣ ይሄ ማገናኘት ችግር አለ። ዲማንዱም ሰፊ ሆኖ ግን የሚሄደው አንድ ቦታ ላይ ነው። በአብዛኛው የኛ ሀገር ገበያ አይተው ከሆነ አንድ ቦታ ነው ሰው የሚሄደው፣ ወደ አንድ ሳይድ ነው የሚሄደው። ያን ላይ አይቶ የሚያስፈልገውን ነገር በአግባቡ ነው። አሁን ለስም ብቻ አይደለም መደራጀት ካለባቸው ለስም ብቻ መደራጀት የለባቸውም። ይሄን ያህል ወጣት በዚህ ቦታ በዚህ ቀበሌ በዚህ ወረዳ በዚህ ክልል ተደራጅቷል፣ ይሄ አይደለም ችግሩ። በመሰረታዊ መልኩ ሊለውጥ የሚችል ስራ መሰረት አለበት። ለምሳሌ መንግስትን ብንወስድ የመንግስት ተቋማት አሉ፣ መንግስት በደንብ የሚያውቀው እነዛን ተቋማት ከለየ በኋላ ሆስፒታሎችን ብንወስድ ሆስፒታል የአገልግሎት መስጫ ቦታ ነው። ከዛ አንጻር ሆስፒታሎች ውስጥ የሚፈለጉ ከውጭ በግዢ የሚወሰዱ በቀላሉ ከየትኛውም ገበያ ላይ የሚገዙ ተራ ነገሮች አሉ። ለምሳሌ የታማሚዎች ምግብ፣ ለምግብ የሚውሉ ግብአቶች አሉ። በዛ ኤሪያ ላይ እጅግ በጣም ብዙ ሰው ማደራጀት ይቻላል። አንድ ሌሎች ነገሮች አሉ። እነዚህ ከመንግስትም ከእንደዚህ አይነት ገበያዎች ጋር ማገናኘት ትልቁ ነገር ምንድን ነው? ማደራጀት ብቻ ሳይሆን ገበያ ፈጥረ ወደ ስራ እንዲገቡ ገንዘብ የሚያገኙበትን ሚስ በደንብ አድርገ መስራት አለበት። ይሄ ካልሆነ ምንም ብታቆምለት ይሄዳል። እሳት ከፊቱ ቢኖር ተሻግሮ ይሄዳል። እሳት በቃ ልሙት እዚህ አልተመቸኝም፣ ገንዘብ እያገኘሁ አይደለሁም ነው የሚለው። እሱን ነው መለወጥ ያለብን እንጂ እዚህ ሀገር ላይ ችግር አለው የሚለው ምንም እንደኔ ብዙም ችግር ያለ አይመስለኝም። ችግሩ ግን ገበያና ገበያተኛው አለመገናኘት።
ሌላዋ የጠየቅኳት ወጣትም የስደቱ መንስኤ የስራ እጦት ነው ትላለች። ታዲያ አሁን ከምንሰማውና ከምናየው አኳያ ስራ ማጣት ከሞትም ይከብዳል ብለሽ ታምኛለሽ አልኳት።
ከዛ መሀል ያለፈላቸው አሉ ብለው ነው የሚያስቡት። ያንን ነገር እንደዛ በህገ ወጥ መንገድ ሄደው ቢያንስ ከመቶ አንድ የሚሆኑት አልፎላቸዋል ብለው ያስባሉ። ስለዚህ እነሱ መጥፎ ጎኑን ሳይሆን በቃ በዛ በኩል ሄደው ጥሩ ጎኑን ነው የሚያስቡት። በቃ እንደርሳለን ምናምን የሚለውን ነው። ሌሎች ባለፉበት መንገድ የደረሱ አሉ። አጋጣሚ የእድል ጉዳይ ሆኖ ፈጣሪ የሚረድቷቸው የደረሱ አሉ። በቃ እኛም እግዚአብሔር አብሮን አለ እንደርሳለን ብለው ስለሚያስቡ በቃ ያኛው ነው እንትናቸው።
ለዚህ መፍትሄው ምንድን ነው መስልሻ? እንጂ
ማለት እዚህ ሀገር ያለው ሲቹዌሽን አንድ ማስተካከል ነው፣ ስራ መፍጠር አንድ ነው። በተመረቅንበት ብቻ እንትን ማለት የለብንም። በውጭ ሀገር ስታንዳርድ እንኳን ካየ ነው ሁሉም ተመርቆ በተመረቀበት አያገኝም። መንገድ ጠራጊ እንኳን ይሆናል። እና የተሻሉ ስራ መፍጠር ምናምን የሌለውን ነገር አይቶ ስራ መፍጠር ነው መፍትሄ ብዬ ማስበው።
የስራ እድል በወጣቶች በኩልስ ስራ በመፍጠር ረገድ ያለው ልፋትና ጥረት ወይም ሙከራ በሆነ ጊዜ በቂ ነው ብለሽ ታስቢያለሽ?
አይ እሱ በቂ ነው ብዬ አላስብም። መፍጠሩ ሳይሆን የሚታያቸው ማለት ቤተሰብም አንድም ችግር አለ። ቤተሰብ ጋር ገንዘብ የሚሰጥ ለመፍጠር ምናምን ሳይሆን አንተ ተቀጥረ ስታመጣለት ነው ደስ የሚለው። በቃ እሱ ነው እንትኑ ማለት ነው። ምክንያታቸው እሱ ነው። ቤተሰብ ከአንተ ነው የሚጠበቀው። እኛ ጋር አድጎ መጦር ተምሮ መጦር የሚባል ነገር አለ በእኛ ሀገር ባለ እንደ ውጮቹ አይደለም። ያ ነገር ስለሚይዛቸው ልጆቹ ነው ተሰዶ እንትን ማለት ነው የሚያስቡት።
ሌላው ላናግራቸው የፈቀዱት ሰው እንደሚሉት ለብዙ ወጣቶች የስደት መንስኤ በቂና ትክክለኛ መረጃ ማጣት ነው።
ለእኔ ትልቁ ነገር በቂ ኢንፎርሜሽን አለማግኘት ይመስለኛል። የውጭው ዓለም ሊሰጠን የሚችለው ነገር ምንድን ነው የሚለውን ነገር በበቂ ሁኔታ አናጤነውም። ወይም ደግሞ በተለያየ አጋጣሚ ከውጭ ሀገር የሚመጡ ሰዎች ትክክለኛውን ኢንፎርሜሽንም አይነግሩንም። ያላቸውን የተወሰነ ነገር ይዘው እዚህ መንተው መንዝረው አጊጠው ምናምን ሲታዩ እሱ እንደዚህ አይነት ደረጃ ላይ ከደረሰ እኔ ስለምን አልሞክረውም የሚል አይነት ግንዛቤ ያለ ይመስለኛል። ከኢትዮጵያም ይሁን ከሌላውም ዓለም እንቅስቃሴ ከማድረጉ በፊት ስለሚሄድበት ቦታ ያጋጠመው ስለሚችለው ነገር በጥንቃቄ ማየት እና መገንዘብ የሚያስፈልግ ይመስለኛል። ይሄ ነው ትልቁ ነገር። የኢትዮጵያ ምሁራን ሌሎችም ተሰባስበው በቂ ጥናትና ምርምር ከተደረገ በገቨርንመንትም አካባቢ እንደ ፖሊሲ ሊያስቀምጡት የሚገባ ጉዳይ ሊኖር ይችላል። አንድ ሰው እዚህ ሀገር መኖር የማይችልበት የፖለቲካ ሲቹዌሽን ወይም ደግሞ በቃ በህይወትና በሞት መካከል ሲሆን ብቻ ነው። አለበለዚያ ግን የኢኮኖሚ አኳያ ሊመጡ የሚችሉትን ችግሮች በተቻለ መጠን እዚሁ መቋቋም የሚገባም ይመስለኛል እንደኔ። ነገር ግን ወጣቶችን ኢንተርቪው ማድረግ ያስፈልጋል። በየአካባቢው በቂ ሪሰርች ማድረግ ያስፈልጋል። የነዛ ሪሰርች ውጤት ምን ሊመስል እንደሚችል ይሄ አመላካች ጠቋሚ ሊሆን ይችላል ብዬ ገምታለሁ።
በጣም አመሰግናለሁ ጌታ።
አድማጮች፣ አሁን ባህልና ማህበረሰብ። የሰው ልጅ መግባቢያ ብቻ ሳይሆን ከማንነቱ መገለጫዎች አንዱ የሆነው የቋንቋ ነገር ሁሌም ያነጋግራል። የባህር ዳር ዩኒቨርሲቲ በርካታ ጥናታዊ ጽሑፎች የቀረቡበትን ሦስተኛውን አገር አቀፍ የአማርኛ ቋንቋ አውደ ጥናት በቅርቡ ነው ያካሄደው። ከጥናታዊ ጽሑፎቹ የአንዱን ይዘት ለናሙና እንቃኛለን። በዚሁ ጉባኤ ይፋ የተደረገውን የዩኒቨርሲቲውን የአማርኛ ቋንቋ ማበልጸጊያ ማዕከል ዓላማና አበይት ውጥኖችም በምሽቱ የባህልና ማህበረሰብ ቅንብር እንዳስሳለን። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው።
ስሜ ሊቀህሩ ያንበላይ መኮንን ነው። ከመጀመሪያው የቤተ ክህነት ትምህርት ወይም የአብነት ትምህርት ተምር ያለው ወደ 18 ዓመት ያህል አንድ 10 ዓመት ያህልም አስተምር ያለው በዘመኑ ትምህርትም በኢትዮጵያ ቋንቋዎችና ስነ ጽሁፍ እንደገናም በስነ ልሳንና ፊሎሎጂ ከአዲስ አበባ ዩኒቨርሲቲ እስከ ሁለተኛ ዲግሪ ድረስ ተምር ያለው። በስነ ጽሁፍም በኩል የተወሰኑ መጽሐፍት አበርክቻለሁ፣ ለትውልድ አሳትም ያለሁ።
ሂሩት ካሳው እባላለሁ። በባህር ዳር ዩኒቨርሲቲ ኢትዮጵያ ቋንቋዎችና ስነ ጽሁፍ ትምህርት ክፍል አማርኛ ትምህርት ክፍል መምህርት ነኝ። እንደዚሁም አሁን የአማርኛ ቋንቋ ማበልጸጊያ ተቋም ዳይሬክተር።
እንግዶቼ፣ በቅድሚያ ለጊዜያችሁ ሁለታችሁንም አመሰግናለሁ። እናንተ በቅርቡ የተሳተፋችሁበት በባህር ዳር ዩኒቨርሲቲ ሶስተኛው ሀገር አቀፍ የአማርኛ ቋንቋ አውደ ጥናት ተካሂዷል። በማከታተልም ዩኒቨርሲቲው የአማርኛ ቋንቋ ማበልጸጊያ ተቋም በቅርቡ ያቋቋመውን ተቋም ይፋ አድርጓል ወይም አስተዋውቋል በዚህ መድረክ ላይ። እስኪ እነኚህ ሁለቱም ከዋናው ርዕሰ ጉዳይ ጋር የተዛመዱ ናቸውና ስለ ሶስተኛው አገር አቀፍ የአማርኛ ቋንቋ አውደ ጥናት ባጭሩ ግለጹልን። ሊቀ ሕሩያን በዚህ አውደ ጥናት ላይ የጥናታዊ ጽሁፍም አቅርበዋል።
እንግዲህ አውደ ጥናቱ ሁለት ቀን ነው የተካሄደ። ባልሰሳት ወደ 20 የሚሆኑ ጥናታዊ ጽሁፎች ቀርበውበታል እና ያው ሁሉም ዋና ማጠንጠኛቸው ወይም ርዕሰ ጉዳያቸው የአማርኛ ቋንቋ ጉዳይ ነው እና ከዚህ ጠቅለል አድርጌ የማስታውሰው ምንድን ነው፣ አንድ ጽሁፍ በአንድ ምሁር የቀረበ ጽሁፍ ነበረ። ይሄ ፊደላትን እንቀንስ የሚል አስተሳሰብ ተመሳሳይ ድምጽ፣ ተመሳሳይ ወይም ተመሳሳይ ንበት ያላቸውን ፊደላት እንቀንስ የሚል አስተሳሰብ አለ። በተለይ ጎልቶ የሚታይ በአዲስ አበባ ዩኒቨርሲቲ ነው። እና በዚያ ጽሁፍ ላይ በጣም ጠንከር ያሉ አስተያየቶች ቀርበው ነበር። እኔ እንደ ተረዳሁት በአብዛኛው ፊደላችን አልበዛም፣ ፊደላችን መቀነስ የለበትም፣ ቅርሳችን ነው እና እንዲያውም ለትውልዳችን ማስተላለፍ አለብን። እነዚህ ሀሀሀ ሰሰ አአጸጸ የተባሉትን ፊደላት ከቀነስነ የነገውን ትውልድ ችግር ውስጥ ነው የምንከተው። እስካሁን ያሉንን መረጃዎች ከድንጋይ ላይ ጽሁፎች ጀምሮ እስካሁን እጃችን ላይ ያሉንን የግዕዝም ይሁን የአማርኛ መረጃዎችን ትውልዱ በቀላሉ እንዳይረዳቸው ከማድረግ በስተቀር ሌላ አስተዋጽኦ የለውም የሚል ጠንከር ያለ በጥያቄም በአስተያየትም ተነስቶ ነበር። ወረቀት አቅራቢውም ያው የራሳቸውን አስተሳሰብ ይዘው ያው አስተያየታቸውን ወይም ያላቸውን አመለካከት ሰጥተዋል። ዶክተር በድሉ አቅጅራ ነበሩ እና ጠቅለል ብሎ ሲታይ ይህ ነው ዋናው አነጋጋሪ የነበረው የፊደል መቀነስ ጉዳይ ነው የነበረው።
መልካም። ወደ ዶክተር ሂሩት ከመሄዴ በፊት እርስዎ በአማርኛ ቋንቋ ውስጥ የግዕዝ ባህሪያት የሚል ጥናታዊ ጽሑፍ አቅርበዋል። ቀደም ብለው ከጠቀሷቸው ወደ 20 ይደርሳሉ ካሏቸው የጥናት ጽሑፎች አንዱ የእርስዎ ነበርና ምንድን ነው በጥናቶ የተላለፈ ጭብጥ ለታዳሚ የቀረበ ጭብጥ? በአማርኛ ቋንቋ ውስጥ የግዕዝ ባህሪያት እንደው ጥናቱና ለጥናቱ መድረክ የቀረበውን ያህልም ባይሆን ባጭሩ ለዚህ አድማጭ ለዚህ ሰዓት አድማጭ ተስማሚ በሚሆን መልኩ አጠር አድርገው እስኪ ስለ ጥናታዊ ጽሑፎ ጭብጥ ያስረዱን።
ትክክል። ርዕሱ እንግዲህ ያው የተጠቀሰው ነው፣ በአማርኛ ቋንቋ ውስጥ የግዕዝ ባህሪያት የሚል ነው። በዚህ ላይ ያቀረቡት ጽሑፍ ምንድን ነው የሚመለከተው? በአሁኑ ሰዓት ብዙ የሚጻፉ ጽሑፎች የብዙ ምሁራንም አስተሳሰብ አማርኛ ከግዕዝ ጋራ ብዙ ግንኙነት እንደሌለው ተደርጎ እንዲያውም ሰሜናዊ ኢትዮሴሜቲክ እና ደቡባዊ ኢትዮሴሜቲክ የሚባል የቋንቋ ምድቦች አሉ። አማርኛ ከደቡብ ኢትዮጵያ ሴማዊ ቋንቋዎች ነው እንጂ ከሰሜኖቹ ከግዕዝ ከትግረና ትግርኛ ጋር የሚያገናኘው ነገር የለም የሚል አስተሳሰብ አለ። ነገር ግን የኔ ጥናት ያመላከተኝ አማርኛ የኩሽ ቋንቋ ተጽዕኖ ወይም ደግሞ ሌሎች ኢትዮጵያ ውስጥ የሚነገሩ የኩሽ ቋንቋ ቤተሰቦች ተጽዕኖ የሚታየው በአረፍተ ነገር መዋቅር እንጂ በሌሎቹ ሰዋሰዋዊ ባህሪያት በአጠቃላይ ከስሙ ጀምሮ ስሙ ራሱ አምሃራ ከግዕዝ የተወሰደ ነው። አም ወገን፣ ሀራ ጨዋ፣ ጭፍራ የመሳሰለውን ትርጉም ይይዛል እና ከስሙ ጀምሮ 26 ፊደላትን 4 ዲቃላ ፊደላትን እንደገና በሰዋሰዋዊ ባህሪ ከስም አወቃቀር ከግስ ከመስተዋድድ ከመስተጻምር ከሌሎቹም አንጻር እንዳለ የግዕዝን ባህሪ ነው የወረሰ። ከቃላት ክምችቱም 52% የሚሆነውን ከግዕዝ ቋንቋ ነው የወሰደ የሚል ጠንከር ያለ ጥናት ነበር ያቀረቡ።
ዶክተር ሂሩት ካሳው ወደ እርሶ ልሻገር። እርሶም በዚህ አውደ ጥናት ላይ ተሳትፈዋል እና በአውደ ጥናት ላይ ስለ ቀረቡ ጽሁፎችም ሆነ በአጠቃላይ ስለ አውደ ጥናቱ እንደ ታዳሚ ምን ይነግሩናል? እርስዎ ወደሚመሩት የአማርኛ ቋንቋ ማበልጸጊያ ተቋም ከማምራታችን በፊት
አውደ ጥናቱን በተመለከተ በ2004 ነው ይሄ አውደ ጥናት የተጀመረው። አጀማመሩ የአማርኛ ቋንቋ አጠቃቀም ችግር አሳሳቢነት፣ በዚህ አሳሳቢነት ምክንያት የተመሰረተ ጉባኤ ነው። ልክ እንደ አለፉት የምርምር አውደ ጥናቶች ሁሉ በዚህ ዓመትም የቀረበው የቋንቋ አጠቃቀሙ የአማርኛ ቋንቋ አጠቃቀም ትምህርትን በተመለከተ የመገናኛ ብዙሃን አጠቃቀም እና ፊደሎችን በተመለከተ ቀርቧል። በሁለተኛው ዘርፍ ደግሞ ባህልን የተመለከቱ ፎክሎር የምንላቸው ማለት ነው፣ አለባበስን፣ እደ ጥበብን የመሳሰሉ ባህል ነክ የሆኑ ምርምር ወረቀቶች ናቸው የቀረቡት። በአጠቃላይ ብዙ ታዳሚ የነበረበት እና ወደ 20 የሚጠጉ ወረቀቶች የቀረበበት አውደ ጥናት ነበር።
ስለ አውደ ጥናቱ ይዘት፣ አቀራረብ፣ አጀማመር ጭምር መሰረት ያገኘን ይመስለኛል። በቀጥታ ወደ ባህር ዳር ዩኒቨርሲቲ የአማርኛ ቋንቋ ማበልጸጊያ ተቋም ጉዳይ እንለፍ። ይሄ እያደር እየከፋ የመጣ የሚመስለውና ቀደም ብሎም ዶክተር ሂሩት እንደገለጹት በአማርኛ ቋንቋ ውስጥ የሚታየው አሳሳቢነት የዚህ ተቋምም መመስረት ምክንያት ሊሆን ይችላል የሚል ግምት ማሳደር ይቻላል። እስኪ ስለ ተቋሙ ዓላማና ውጥኖች ባጭሩ ያስረዱ ዶክተር ሂሩት።
ከ2004 ጀምሮ ዩኒቨርሲቲያችን በዚህ ጉዳይ ላይ ስራውን እንደጀመረ ቅድም እንደ በአውደ ጥናቱ የተጀመረው ነገር ያሳየናል። ሆኖም ግን ችግሩን መቅረፍ የሚቻለው እንዲሁም ቋንቋውን ማሳደግ ማበልጸግ የሚቻለው ከምርምር የሚገኙትን ውጤቶች ወደ ተግባር ሲቀየር ነው። በአጋጣሚም ደግሞ ያው ዩኒቨርሲቲያችን የምርምር ዩኒቨርሲቲ ከሚባሉት አንዱ ዩኒቨርሲቲ ነው። የራሱ ራዕይም አለው። ከ2025 ላይ ከ10 ዩኒቨርሲቲዎች አንዱ ዩኒቨርሲቲ እሆናለሁ የሚል ራዕይ አለው። ይህን ራዕይ ለማሳካት እንግዲህ ብዙ የምርምር ተቋሞች አሉት። ከዚህ የምርምር ተቋሞች ውስጥ ደግሞ አሁን እንግዲህ ይሄን የቋንቋ ማበልጸጊያ ተቋም የአማርኛ ቋንቋን ችግርንና ወደፊትም ማደግ አለበት የሚለውን የጥናት ውጤትና ተግባራዊ ጉዳዮች መሰረት አድርጎ ነው የተመሰረተው። እንግዲህ ለምስረታው ዋናው ትልቁ ነገር የሚታዩት ችግሮች ብቻ ሳይሆኑ አሁን አስተካክለን አለመናገራችን፣ አለመጻፋችን፣ የነበረው አጠቃቀም እየቀነሰ መምጣቱ ብቻ ሳይሆን
በቋንቋው መጠቀም ከሚገባን በታች እየተጠቀምንበት ነው የሚል አንድ ሌላም ተጨማሪ ሐሳብ አለን።
ሐሳቡ ይቀጥላል። ውይይቱም እንዲሁ አድማጮች፣ የምሽቱ ዝግጅታችን በዚሁ አበቃ። አሁን የትግርኛው ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።